ለራዲዮ መስሄት ቤተኞች በፌስቡክ ለምትከታተሉንና ድረገጻችንን ለምትጎበኙ አድማጮቻችን አሁን ርዕሱ እንግዳ አይሆንም። የባላንጣዎች ቡድን ቀደም ብለን በመግቢያችን ጠቆም ያደረግነው ዝግጅት ነው። ባለፈው ጊዜ ጀመር ያደረግነውና በግድ የሆነ ጉዳይ መጥቶ ሳንዘልቅበት የቀረው ሁለት የራዲዮ መስሄቶች የሚዘለል ነው። እንደ አውሮፓውያን የዘመን አቆጣጠር በ2005 ዓመተ ምህረት የታተመውና ለፑልትዘር ሽልማት በበቃው በ16ኛው የዩናይትድ ስቴትስ ፕሬዝዳንት አብርሃም ሊንከን ለየት ያለ ጊዜና ልዩ ብልሃትም የተካና አስተዳደር ላይ ያተኮረ መጽሐፍ ነው። የስመ ጥሯ የታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲሞ ፍራይቫልስ መንሻነትም ቴልማ አዳሙ ቀደም ሲል ያደረሱንን ጽሑፍ አሁን የባላንጣዎች ቡድን ዛሬ ይዘን ተመልሰናል።
እርስ በርስ የሚጋጭ ሐሳብ ያዘለ ስለሚመስል የባላንጣዎች ቡድን ብሎ ነገር ግር ሊል ይችላል። ስመጥሯ የታሪክ ተመራማሪ ዶሪስ ጉድዊን ቲሞ ፍራይቫልስ በሚል ርዕስ ስለ አብርሃም ሊንከን ያቀለመችው ድንቅ መጽሐፍ ነው። አቶ ይልማ ይንደረደራሉ።
ስለ ሊንከን 10,000 የሚደርሱ መጽሐፍትና መጽሔቶች ታትመው ሳለ ዶሪስ ምን ይሁን ብላ ነው ሌላ መጽሐፍ የምትጨምረው ያሉ ሁሉ አፋቸውን በጨዋ ጥበዋል ይሉናል ይልማ። ዶሪስ ታሪክን የምታበጥረው ለርሷ ብቻ በተጨራ አይነት የተመራማሪነት ስልት ነውና መጽሐፉ በቢሊዮን የሚቆጠሩ አንባቢያንም አፈራ።
ይህን መድበል ያጣጣምሁት ቀርቶኛል ብዬ በማልጠረጥረው ትጋትና የመረዳት ስሜት ነበር። ጥሩ ደራሲ፣ ፈታኝ ሀገራዊ ሁነቶችና ኮከብ ገጸ ባህሪያት እንዲያለ ወግ ያላብሳሉ። የማገናዘብንና አሻግሮ የማየትን ፍላጎት ያነሳሳሉ።
ታዲያ በአሜሪካው የሰቆቃ ታሪክ ዘመን ውስጥ እየተጓዙና መሪዎቹና ህዝቡ እንዴትስ ብለው ፈተናውን እንደተወጡት እየተገረምኩ እዝነ ልቦናዬ ጭልጥ እያለ ወደ ሀገራችን ሁኔታ መንገዱ ግን አላቆመም ነበር።
በስልጣን ላይ ያሉትና ለስልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበት ብያለሁ። ለጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉ ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳዳኝ ይልማ ይቀጥላሉ።
ከቀደመው ዝግጅታችን ለቅምሻ ያህል ነበር አድማጮች ለማስታወስ ያሰማናችሁ። የባላንጣዎች ቡድን በዚያ በቀደመ ትረካ እንዲህ ነበር የተቋጨው። የምሽቱ ደግሞ
ብሔራዊ አንድነትን የሚፈታተን የህይወትና የንብረት ጥፋትን የሚያስከትል ጥቁር ደመና ባንዣበበበት በዚያ ቀውጢ ዘመን አብርሃም ሊንከን በፕሬዝዳንትነት ተመርጦ ካቢኔ ለማቋቋም ይንደፋደፍ ነበር።
እውቀቱም ልምዱም ሁሉም አላቸው የሚባሉት ምሁሮች እርስ በርስ ሲናቆሩ ነበርና ሊንከን ሽልክ ብሎ ፕሬዝዳንት የሆነው በአገሪቱ ውስጥ የጥርጣሬ አየር ሰፈነ። በዚያው ልክም የሊንከን ጣጣ በረከተ። የህዝቡንና አብረውት የሚሰሩትን ሰዎች አመኔታ ባጭር ጊዜ ውስጥ ማሸነፍ ነበረበት። የበርካታ ተጻራሪ ኃይሎችን የጥቅም ግጭት ማስታረቅ ነበረበት። የእርስ በርስ ጦርነቱ የሚጠይቀውን የሰውና የቁሳቁስ ኃይል ስለማግኘቱ እርግጠኛ መሆን ነበረበት። ባሪያዎች ነፃ መውጣት አለባቸው በሚለው ጥያቄ ላይ በራሱ ፓርቲ ውስጥ እንኳን ወጥ የሆነ አመለካከት አልነበረምና ያም እንዲጣጣም ማድረግ ነበረበት። በዲፕሎማሲው ጎራ ደግሞ አውሮፓውያን ህዝባዊ መንግስት የሚሉት ነገር እየፈረጠመ መሄዱ ያባናቸው ነበርና ኮንፌዴሬቱን ቢደግፉ የኃይል ሚዛን ወደ ደቡቡ ያጋድላል የሚል ስጋትም ያስጨንቀው ገባ።
አሜሪካ እንዲህ ያለ ፈተና ገጥሟት አያውቅም። ጥርጣሬ የነገሰበትና ልጆቿ ሆድና ጀርባ የሆኑበት ጊዜም አልነበረም። በብዙ መስዋዕትነት የተገነባው ብሔራዊ አንድነቷ እንዲህ የተፈተነበት ወቅት አልነበረም። የጠቀስኳቸውንና ሌሎችንም ብዙ ፈተናዎች አልፎ ነው የአብርሃም ሊንከን ቡድን ዛሬ የምናውቃትን የዲሞክራሲ ቀንዲል የሁሉ መጠጊያና መጠለያ የሆነችውን አሜሪካን ያቆየን።
የባላንጣዎች ቡድን ሊንከን አሜሪካ የገጠማትን ታላቅ ፈተና በድል መወጣት የምትችለው በእውቀትም በልምድም የነጠሩ ሰዎችን ማስተባበር ከቻልኩ ብቻ ነው ብሎ በጽኑ ያምን ነበር። አስተዳደሩ ሁሉንም ግዛቶች እንደ መስታወት የሚያሳይና ሁሉንም በሐቅ የሚወክል ስጋቶችና ምኞቶችን ያገናዘበ እንዲሆንም ይፈልግ ነበር። ከዚህ እምነቱ ተነስቶም ነው በምርጫ ላይ ያሸነፋቸውን ባላንጣዎቹን ጭምር በካቢኔ ውስጥ እንዲያገለግሉ ቅድሚያ ጥሪ ያደረገላቸው።
ገና የሽንፈቱ ምሬት ሳይጠፋላቸው አንዳንዶቹ ደግሞ እንደሚነቁት ያወቀ ባላንጣዎቹን አብረውት እንዲሰሩ መጋበዙ የለየለት የዋህነት ነው አሉ የአደባባይ ተቺዎችና ጋዜጠኞች። ሊንከን ታዲያ ለዚህ ጥሩ መልስ ነበረው። አገሬ በብልህ ልጆቿ እንዳትገለገል የማድረግ መብቱም ፍላጎቱም የለኝም። የምርጫው ውድድር በኔና በተፈካካሪዎቼ መሃል የነበረውን ግንኙነት አላልቶት እንደሁ እንጂ የዜግነት ስራችንንና አንዳችን ለሌላችን ያለንን ከበሬታ ከቶንም ሊያጠፋው አይችልም አላቸው።
ሊንከን በራሱም በዜጎቹም ላይ ያለው መጠንካራ ነበርና ተፈካካሪዎቹን እቤታቸው ድረስ እየሄደ ከማግባባት ወደ ኋላ አላለም። አሜሪካ የገጠማት ፈተና የእያንዳንዳቸውን ዕውቀትና መስዋዕትነት እንደሚጠይቅ አሳሰባቸው። ጥሪውን ከተቀበሉ ደግሞ በሙሉ ነጻነትና ከሙሉ ድጋፍ ጋር እንደሚሰሩም ቃል ገባላቸው። ዊሊያም ስቲዋርድን፣ ኤድዋርድ ስታንተንን፣ ሳልመን ቼስን፣ ኤድዋርድ ቤትስን እኚህን የመሰሉ ከባድ ባላንጣዎች አጠገቡ ሳያደርግ መረጋጋትና ድል አጠራጣሪ ሆኑበት ነበርና ሊንከን በጣሙን ነበር የዘየደው። በሳል ታዋቂና ዘርፈ ብዙ ግንኙነት ያላቸውን ፖለቲከኞች በአንድ ካቢኔ ውስጥ ማሰባሰቡም በጣሙን ተቀመው።
የካቢኔው ተቀዳሚ ተግባር ጦርነት እንዲቆምና እርቅ እንዲወርድ የሚያደርጉ ሐሳቦችን በጥልቀትና በድፍረት ማመንጨት ነበር። ከሀገር መገንጠል በመለስ ሊደረጉ የሚችሉ ሰጥቶ መቀበሎችን መመዘን ነበር። የሰላም አማራጮች ፋይዳ ባይሰጡ ደግሞ ጦርነቱ በሰው ኃይል፣ በፋይናንስ፣ በዲፕሎማሲና በሌላው ዘርፍ የሚጠይቀውን አቅም ማጥናትና እንዴትስ እንደሚሰባሰብ ስትራቴጂ ማውጣት ነበር። የሰላም አማራጮች ገዢ ቦታ ይኖራቸው ዘንድ የሊንከን አይነ ልቡና ምንጊዜም ክፍት ነው። የተለያዩና አንዳንዴም የማይዋጡ የሚመስሉ የክልል ፍላጎቶችን ለማስተናገድ ወኔያን ሶታ ያውቅም።
ከሁሉ በፊት ግን እርሱና ባላንጣዎቹ ልብ ለልብ ይገናኙ ዘንድ ምቹ የሥራ አየር መፍጠር የሊንከን ፋንታ ነበር። ለዚህ ደግሞ መልካም ስብዕናውና ጥልቅ ሐሳቢነቱ ጥሩ መነሻዎች ሆኑለት። ለሰዎችና ለሐሳባቸው የሚሰጠው ከበሬታ የወዳጅ አዝመራ አበዛለት። የተወሳሰቡና ውጥረት የሚያስከትሉ አጀንዳዎች ነርቭ ሲነኩ ወዛም ቀልዶችንና አገራዊ ተምሳሌቶችን ማርገቢያና ማረጋጊያ መሳሪያ ማድረጋቸው ሳይውን ሳያድር ካቢኔውም መገናኛ ብዙሃኑም የሩቁም የቅርቡም በዚህ ሰው ቀና ተፈጥሮና ያመራር ችሎታ ከመማረክ ሌላ አማራጭ አጡ።
ትናንት በፍክክርና በጥርጣሬ መጋረጃዎች ተለያይተው የነበሩ ባላንጣዎች በአንድ ሰው ጥረት አስተዋይነትና የማስተባበር ችሎታ አንድ አካል አንድ አምሳል ሆነው አገርና ወገንን በመታደግ ክቡር ሥራ ላይ ተሰማሩ።
ቀጥሎ ደግሞ ሊንከንን ታላቅ መሪ፣ የባላንጣዎች ቡድንን ደግሞ ቻምፒዮን ቡድን እንዲሆኑ የረዱትን ባህሪያት ባጭር ባጭሩ ላነጥበላችሁ ይሉናል አቶ ይልማ አዳሙ። አቶ ይልማ ወጋቸውን አልቋጩም። ይልቁንም ቀደም ብዬ እንደጠቆምኩት ወደ ኢትዮጵያ ጉዳይ የሚወስደውን ሐሳብ እዚህ ላይ ይጀምራሉ። የስርጭት ሰዓታችን ሱንነት ታዲያ የዚህንም ለነገ ልናሳድር ግድ አለ። ተባባሪ እንዚሁ ያለችውን ቆንጅታዬን ላመስግን። ዛሬ አዲሱ በሌለበት ግሩም አድርገሽ ለማንበብ ተገኝተሽልኛል።
አቶ ኢልማ እንዳሰቡት አስተካክዬ አንብቤ ያለው ብዬ ተስፋ አደርጋለሁ። ካልሆነም ይቅርታ ይደረግልኝ።
እንደሚስማማው አምናለሁ ቆንጅታዬ።